ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11678 ሜጋሄርስ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ኖተ.ኦርግ FINOTE.ORG በቀጥታ መከታተል ይቻላል። የነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 17 ቀን 2014 ዓ.ም ተመረጥ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ግንቦት 17 ቀን 904 ቀናት አለፋቸው። ፋቸው
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
በቅድሚያ የተናቀ ሰፈር በአህያ ይወረራል በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ከተመሰረተ 50ኛው ዓመት እየተቃረበ ነው። ፋሽስቶች፣ ዘረኞች፣ አንጃዎች፣ ምዕራባውያን እንዲሁም የጎረቤት ጠላቶች ሁሉ ተረባርበውበታል። እንደ ጸና ግን አለ። ጅማሬው ያላማረ ፍጻሜው መረረ በሚል ርዕስ ህይወት አሰፋ የላኩልንን ጽሑፍ እናቀርባለን።
ዘረኛው የኮሎኔሉ አገዛዝ በአማራው አካባቢ በፋኖ በጋዜጠኞችና በፖለቲካ ድርጅቶች አባሎች ላይ የሚያካሄደውን አፈናና የጅምላ እስር አሁንም አስፋፍቶ የቀጠለ መሆኑ ታውቋል። ባለፉት 2 ቀናት ከሰሜን ወሎ ከቆቦ ከተማ ወደ 13 የሚደርሱ የፋኖ አባላትና ወጣቶች ተይዘው ወደ ወረይሉ የተወሰዱ መሆናቸው ሲነገር፣ በጃዌም የአብን የምክር ቤት አባል ተይዞ የታሰረ መሆኑ ታውቋል። ከዚህ በተረፈ በጎንደር ከደርጊ ከተማ ከምስራቅ ጎጃም እንዲሁም ሸዋሮቢት ከተማ በርካታ ወጣቶች ተይዘው መታሰራቸው በየተሰቦቻቸውና በየቦታው የሚገኙ የአይን ማኞች ተናግረዋል። አገዛዙ 4500 ሰዎችን በቁጥጥር ስር ማድረጉን ይፋ ያደርግ እንጂ ቁጥሩ በእጥፍ ሊበልጥ እንደሚችል ይታመናል። ሲፒጄ በሚል ስም የሚታወቀው የዓለም አቀፍ ጋዜጠኞች ተሟጋች ድርጅት ረቡዕ ግንቦት 17 ቀን ባወጣው መግለጫ አገዛዙ ሰሞኑ በወሰዳቸው የጅምላ እስሮች ከአራት ሚዲያ ተቋሞች 11 ጋዜጠኞችና የሚዲያ ባለሙያዎች መታሰራቸውን ገልጾ በአስቸኳይ መለቀቅ እንዳለባቸው ጠይቀዋል። አገዛዙ ከ4500 ዜጎች በላይ በሕግ ማስከበር ስም በቁጥጥር ስር መዋሉን ተቋሙ በመግለጫው ጠቅሶ እርምጃው አገዛዙ ለፕረስ ነጻነትና ለዜጎች መረጃ ማግኘት መብት ክብር እንደሌለው የሚያረጋግጥ ነው ብለዋል። የአማራ ብሔራዊ ንቅናቄ አብን የተባለው ድርጅት አገዛዙ እየወሰደ ያለውን አርመናዊ አፈናና የእስር እርምጃን አስመልክቶ ያወጣው መግለጫ በአመራር ደረጃ ላይ ያለው አባላቱን ከመከፋፈሉም በላይ ከፍተኛ ውዝግብ ያስነሳመሩም ተነገረ። አብን ባወጣው መግለጫ ላይ አገዛዙ በዜጎች ላይ እየወሰደ ያለውን እርምጃ በግልጽ ከማውገዝ ይልቅ አንዳንድ ግድፈቶች ብቻ እንዳሉት አድርጎ ማቅረቡ ብዙዎቹን ያስቆጣ ሲሆን የፋኖ አባላት መያዛቸው አለመግለጹና በአገዛዙም እየታገዙ ያሉት የአብን የስም አባላት ዝርዝር የያዙትን የሐላፊዎች ቦታዎች ሳይዘረዝር መቅረቱ የመግለጫው አዘጋጆች አገዛዙ የሚወስደውን እርምጃ የሚደግፉ አስመስሏቸዋል ተብሏል። በዚህ ምክንያት ክርስቲያን ታደለን ጨምሮ በርከት ያሉ የሥራ አስፈጻሚ አባላት በይፋ ራሳቸውን ከመግለጫው ያገለሉ ሲሆን አንዳንዶቹም በገዛ ፈቃዳቸው ሐላፊነታቸውን የተው መሆናቸውን ገልጸዋል። በርካታ ድርጅት አባላትና ደጋፊዎችም በመግለጫው ላይ ያላቸውን ቁጣ በመሐወራዊ ሚዲያ እየገለጹ ይገኛሉ። በአፋርና በአማራው አካባቢ የነበሩ ቤተመጻሕፍት ሙሉ በሙሉ የወደሙ መሆናቸውን የቤተመዛግብትና የቤተመጻሕፍት አገልግሎት በሰጠው መግለጫ ይፋ አድርጓል። ተቋሙ በአፋርና በአማራ አካባቢዎች በሚገኙ 7 ዞኖች ባካሄደው ጥናት መሰረት በአሸባሪ ወያኔ ቡድን ቁጥጥር ስር በነበሩ ዞኖች፣ ወረዳዎችና የከተማ አስተዳደሮች ቤተመጻሕፍትና ቁሳቁሶቻቸው ሙሉ በሙሉ የወደሙ መሆናቸው እየደረሰበት ገልጾ ተቋሞቹ አገልግሎት መስጠት በማይችሉበት ደረጃ እንደሚገኙ አስተዋቀዋል። ከሰነድና ከመጽሐፍ በተጨማሪ እንደ ኮምፒውተር ማባጃዎች፣ ማተሚያዎች፣ ወንበሮችና ጠረጴዛዎች የመሳሰሉት ቁሳቁሶች አብሮ የወደሙ መሆናቸው የገለጸ ሲሆን የወደመውን ንብረት በገንዘብ ለመተመን አስቸጋሪነቱን ገልጿል። በቤኒሻንጉል ጉሙዝ ከሚገኙ አካባቢዎች በተለያዩ ወቅቶች በአሸባሪዎቹ ጥቃት የተፈናቀሉ ዜጎች ቁጥር ከ400,000 በላይ ሲሆኑ ክረምት ከመግባቱ በፊት ወደ ቀያቸው እንዲመለሱ በአካባቢው አስተዳደርና በአንዳንድ ወገኖች የተጠየቀ መሆኑ ታውቋል። ብዙዎቹ ተፈናቃዮች በአሁን ወቅት የሚኖሩት በተለያዩ ካምፖች ውስጥ ሲሆን በቂ እርዳታ እያገኙ አለመሆኑም ይታወቃል። በየካምፑ የሚገኙ ተፈናቃዮች ወደሚቀርብላቸው ጥሪ ተቀብለው ሊሄዱ ወደ ቀያቸው ሊሄዱ የሚችሉት በአካባቢው ጸጥታ ሁኔታ አስተማማኝ ከሆነ ብቻ ነው ተብሏል። በቤንሻንጉል ጉሙዝ አካባቢ ሐላፊዎች አካባቢው ጸጥታ አስተማማኝ መሆኑ በተደጋጋሚ ቢገልጹም በተፈናቃዮቹ በኩል አሁንም ጥርጣሬ እንዳላቸው አንዳንዶቹ እየገለጹ መሆኑ ታውቋል። የጸጥታ ሁኔታ አስተማማኝ ነው ቢባልም እንኳን ከተፈናቃዮቹ ንብረቶች በተጨማሪ ከ189 በላይ የጤና ተቋሞችና ከ250 በላይ ትምህርት ቤቶች በአሸባሪዎቹ ጥቃት በመውደማቸው ተፈናቃዮቹ ለማቋቋም ትልቅ ፈተና እንደሚሆን ታምኖበታል።
በአማራው አካባቢ ያለውን አፈናና ወከባ እንዲሁም የፋኖ ትግል አስመልክቶ ዘጋቢያችን ከስፍራው የላከልንን እናሰማለን።
ያፋዳራሻ ከ40 ላይ ተነስተው የት እንደሚሄዱ ያልታወቁ የመከላከያ ዩኒፎርም የለበሱ 4 አውቶቡስ፣ 2 ፒካፕ ሙሉ የቆዳ ቀለማቸው ተመሳሳይ ጥቋቁር የታጠቁ ኃይሎች እንግዲህ ደጀን ከተማ ላይ ህዝቡ መነጭ ወጥቶ አስቆሟቸዋል። የት ነው የተነሳችሁት? ወዴት ነው የምትሄዱት? አላማችሁ ምንድነው? ህዝብ የማፈን እንቅስቃሴያችሁን ለምን አስገድ እንደሚል ህዝቡ በነጭ በንቅናቄ ወጥቶ ያስቆመበት ሁኔታ አለ ማለት ነው። እንግዲህ ከዛ ውጭ አካባቢ ህዝብና የመንግስት ሰዎች ቢጠይቋቸውም ምንም አይነት ምላሽ ለመስጠት ፈቃደኛ አይደሉም። እንግዲህ እነዚህ አካላት መነሻ መንደረሻቸው የማይታወቅም። በሌላ በኩል ከትላንት ምሽት ጀምሮ በርካታ ቁጥር ያለው ቀይ ቦኔት ለባሽ ኮማንዶዎች በደንግላ በኩል ወደ ጃዊና ዝብስ ወደ ተባለ ቦታ እየገቡ እንደሆነ ታውቋል። በዚህም የማህበረሰብ አንቂዎች፣ የጎበዝ አለቃዎች፣ በተለይ ደግሞ ኢትዮጵያዊነት ይሰማናል፣ ያገባናል፣ ንጹሃን መገፋት፣ መገረፍ፣ መታሰር፣ መሞት የለባቸውም የሚሉ አካላት ይህንን ማስጠንቀቂያ ተናግረዋል ማለት ነው። በሁሉም ቦታ ደቡ የተንቀሳቀሱ ኢትዮጵያን የማዳን ጥረት ተጠናክሮ መቀጠል አለበት። ነገር ግን ጥንቃቄ የተሞላበት ይሁን፣ ይህ ከንቱ መስዋዕትነት እንዳይከፈል ጥንቃቄ በተሞላበት መንገድ ተንቀሳቅሰን ኢትዮጵያን ነጻ እናድርግ የሚል ነገር ነው ያለው። ጎጃም እና ወሎን ሲያፍን የዋለው አፋኙ የአብይ አስተዳደር እንግዲህ አሁን ጎንደር ገብቷል። ከዚህ በፊትም መግባቱ ይታወሳል። ነገር ግን አሁን በደመቀ መልኩ ደግሞ የጎንደርን ላይ ትልቅ አፈና እያደረገ ነው። የጎንደር ህዝብ እንደ ወንድሞቹ ጎጃም እና ወሎ ሸዋ እንግዲህ አገሬ ብሎ እንዲነሳ ያስፈልጋል የሚል ሀሳብ ተነስቷል። ከዛዎች ከባቡ የኦሮሞ አገዛዝ ኮሬን አብይ ህወሓት ጋር በሚያደርገው ግልጽነት የጎደለ ድርድር ብዙ መስዋዕትነት የተከፈለባቸውን የህዝብ አጀንዳዎች ለህወሓትና ለፈረንጆች አሳልፎ ለመስጠት ቆርጦ ተነስቷል። የህወሓት ኮሬን አፋኝ አገዛዝ የአማራን ህዝብ ጥቅም አሳልፎ ለመስጠት ስለወሰነ ይህንን ጥፋቱን ለህዝብ የሚያጋልጥና የአማራን ህዝብ አጀንዳዎች በተደራጀና በታቀደ ሁኔታ የሚገፋ ህዝባዊ ኃይል እንዲፈጠር አይፈልግም። እነዚህን ኃይሎች ደግሞ በማፈንና በማገዝ ትልቅ ጀብዱ አድርጎ ይዞታል። የእቅዱ መፈጸም ደግሞ እነ ዘመነ ካሴ ትልልቅ ሰዎች እንቅፋት ሆነውበታል። ግዴታ እንቅፋቱን ለማጽዳት ደግሞ በሚያደርገው እንቅስቃሴ መስዋዕት እየሆነ ነው ማለት ነው። ከዳዎች ቢሻባሪ ስንመለስ ገራን ኮንዶሚኒየም ሁለተኛ ደረጃ ትምህርት ቤት ዮረሚያ መዝሙር ካልዘመራችሁ ባንዲራውንም ካልፈቀላችሁ ተብለው 11 ተማሪዎች ወረዳ 12 ፖሊስ ጣቢያ በመወሰድ የተባቡ ኦዲድ አገዛዝ ሸረባ ሆነዋል። እንግዲህ ተማሪዎችም ዮረሚያ ባንዲራ ይሸከልም አንዘምርም ይሸከል ከተባለ ደግሞ የሁሉም ክልል ይሸከል የሁሉንም እንዘምር ብለው ቅሬታቸውን በጨዋታ አሰምተዋል። አፈናውን ፈንቅለው ለማለፍ ትልቅ ጥረት አድርገዋል ማለት ነው። ግን ኃይል በመጠቀም ለማስገደድ የሞከሩ መምህራንም ነበሩ። ከዛውጭ ወደዚህ አብን ብሎ ራሱን ሰይሞ ሲንቀሳቀስ የነበረው አስነሳዩ የአማራ ብሔራዊ ንቅናቄ ፓርቲ እንግዲህ ፓርቲውን ሽጦታል ማለት ነው። ይህን የሸጠውን ፓርቲ ደግሞ ለብልጽግና ተገዥ ሆኖ ወደ ብልጽግና መርጅ አድርጎ የህዝቡንም የተፈው ካሽራንም ሳይወጣ ከየቀረው በዚህ ሁኔታ ላይ ያለ እንግዲህ ከስራ አስፈጻሚዎች ውስጥ አንዱ የሆነው ደሳሌ ጫኔ በዚህ እንቅስቃሴ ከቀጠለ እኔም ከስራ አስፈጻሚነቱ አግልያለሁ ብሎ ራሱን አገልግሏል። በአማራ ያገባናል ብለው በአፋዊ መንገድ የሚንቀሳቀሱ ነገር ግን በግብር የፋኖን እንቅስቃሴ የማይደግፉ በተለይ የፋኖን መጥፋት ከኮሌዩ ጋር ሆነው ፋኖን ለማፈን የሚሞክሩ በበርካታ ነገር የተጠመዱ አጋላት ማሉ ነርሱም ራሱ ሊባል ይገባል። ብቻን ከኛ ጎን ይቆሙ ካልተቻለ ደግሞ ለምንድን ነው የኛን ጉዞ ለማደናቀፍ የሚሞክሩት? ምን የህብረተሰቡ የተለያየ ጥያቄ እያነሳ ይገኛል። ወደ አዲስ አበባ ያለውን ነገር ስንመለከት በተለይ ከአማራ ወጣቶች ማህበር አዲስ አበባ ወይም ደግሞ ሸዋ ቅርንጫፍ የተሰጠ በበርከት ያለ አቋም መግለጫ አለ። እንግዲህ ከሰሞኑ ፋኖ ላይ እየተደረገ ያለ ጸረ ዝሮ ያገዛዙ አፈና በአማራ ጋዜጠኞች የማህበረሰብ አንቂዎች ፖለቲካ አነቃቂዎች ከፍ ባለ የአማራ አካባቢ ተወላጆች ላይ ሁሉ እየተፈጸመ ያለው ስራትና አፈና እንዲሁም ወከባ መንግስት አማራን ከምድረገጽ ለማጥፋት የሚያደርገውን ወረራ ዋነኛ አካል ሆኖ እንደቀጠለ በሰፊው በመግለጫቸው አብራርተዋል። ይህንን ደግሞ የአፋይ ስርዓት የትኛውም ለእውነት የቆመ ኢትዮጵያን የሚወድ በተለይ ደግሞ አገዛዙን በመቃወም ከኒቶ አንዲጎች ጎን እንዲቆም በማለት አሳስቧል። ከምን ጊዜውም በበለጠ በኦህዴድ ብልጽግና ዘመን አማራ በጅምላ ተገድሎ በጅምላ የሚቀበር ሆኗል የሚለው መግለጫው እኛ የአማራ ወጣቶች እስካሁን ለአብሮነት ስንል ታግሰናል፣ ነገር ግን ጨፍጫፊዎች የአውሬነት ባህሪን እየተላበሱ ይበልጥ ከሰብአዊነት እየራቁ መጥተዋል። መንግስት ከግብረ አበሮቹ ጋር በአማራ ላይ የሚያደርገውን የዘር ፍጅት ወከባና አፈና እንዲሁም ማሳደድ ብሎም በፋኖ ላይ የአወጀውን ተደብቆ የማጥቃት የክህደት ውጊያ በአስቸኳይ የሚያቆም ከሆነ ራሳችንን ከግድያ የመከላከል ተፈጥሯዊ መብታችንን ለመጠቀም የምንገደድ መሆኑን እናሳውቃለን ይላሉ እነዚህ የአዲስ አበባ ወጣቶች ማህበር የሸዋ ቅርንጫፍ በሰጡት መግለጫ ነው። እንግዲህ መንግስት ወደ አማራ ህዝባዊ ኃይል ፋኖ ሰብሳቢ አርበኛ ዘመነ ካሴን እንዲሁም ሌሎችን በርከት ያሉ ኢትዮጵያን የሚወዱ ንጹሃን ዜጎችን አፈሙዝ በማዞር እጅግ የከፋ ደም አፍሳሽ መሆኑን አውቆ ከዚህ ተግባሩ በአስቸኳይ እንዲታቀብ ብለዋል። ያፈቀደው የፖሊዩ አብይ አገዛዝ ጀግኖች ፋኖዎች በሌሉበት ቢራቸውን እየበረበረ ጭምር ከፋኖ እየነጠቃቸው መሳሪያውን የነጠቀውን መሳሪያም እንዲመልስ ብለዋል። ከዛዎች በተለያየ አማራ ከተሞች በተለይም ደግሞ በሞጣና በወልዲያ እንዲሁም በመራዊ በንጹሃን ህይወት ላይ እና በንብረት ላይ ያደረሰው ጉዳት መንግስት ምንም እንኳን ተመጣጣኝ የሆነ ካሳ ባይኖር በዚህ መጠየቅ አለበት ሩም ይህን ሊጠይቅ ይገባል የሚል ነገር አውጥተዋል። ከዛ ውጭ በአዲስ አበባ ወጣቶች እንዲሁም በብርጋዴር ጄኔራል ተፈራ ማሞ እና ዳንጋፈው ጋዜጠኛ የታሪክ ጸሐፊ ጋሽ ታዲዮስ ታንቱ ጨምሮ ከላይ በአማራዊ አስተሳሰባቸው ምክንያት የታሰሩት ሁሉ በአስቸኳይ ያለ አንዳች ቅድመ ሁኔታ ወጪያቸው ተቋርጦ በአስቸኳይ እንዲፈቱ እንጠይቃለን ብለዋል።
አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። Thank you.
የተናቀ ሰፈር ባህያ ይወረራል ብዙ ፍተሻ አድርገዋል በጅምላ ብናፍሳቸውና እርምጃ ብንወስድባቸው ምን ሊመጣ ይችላል በሚል ጥናትም አድርገዋል ወያኔ በፍጅት ሳይጠየቅ ፋኖ በትግራይ ፍጅት ፈጽሟል ብለውም ሲያስወሩ ከርመዋል የራሱን የአማራውን መሬትም ትግራይ ብለው አጥልቀውና ፈረንጁን ሳይቀር አሳምነው በማይካድራ በወያኔ ወጣት ፋሽስት ቡድን ሳምሬ በግፍ የተጨፈጨፉት አማሮችን ማንነት ክደው የአሜሪካ ባለስልጣኖች በምዕራብ ትግራይ ተወላጆች በአማራው ተፈጁ እያሉንም ነው በዚህ አየነው በዚያ ኢትዮጵያን ለማዳከም ላላቸው እቅድ አማራው አፋሩ ወዘተ እንደንቀፋት ተፈርጆና መመታተም እንዳለበት ወስነው ያሉናቸውና ጊዜ ተጠብቀው ያመቸናል ሲሉ ቀን ተጠብቀው በህዝቡ ላይ ተነስተዋል በደፈናው ህዝብ ብለን የምናልፈው አይደለም የጥቃቱ ዋና ሰለባ አማራው ወይም የታጠቀው ፋኖ ነው ይህ ዘመቻ ደግሞ ሁሉን ጸረ ዘረኛና ጸረ ኮሎኔል ኃይሎችን እግረ መንገዱን ሊያጨድ የታለመ ነው ጋዜጠኞች የፖለቲካ ተቺዎች እነ ቴዎድሮስ ታንቱን አዛውንቶች ሳይቀሩ ሴት ወንዶች በነሱ ደባቂ ቆጠራ 4500 ዜጎች ባጭር ጊዜ ለእስር ተዳርገዋል አቆ ግን ወደ 7000 ሰው መታፈሱን ያመለክታል ጀነራል ተፈራ ማሞ ሳይቀር ተይዞ ድብደባም እንደደረሰበት ተገልጿል። ይህ ከወያኔ ጋር ተቀናጅቶ የተጀመረ እርኩስ ዘመቻ የኮሎኔሉን አገዛዝ የመጨረሻ ጭንብል ያወለቀና የአገዛዙን ጸረ አማራ ጸረ ህዝብነት ያጋለጠ ነው። በእግር እግሩ በሸኔስም የሚፈጸመው ጸረ አማራ ግፍ ይከተላል። ዘመቻው በአማራ ክልል ገዢዎች ስም መካሄዱ በአዴን አዴፓ አማራ ብልጽግና የሚባሉት ቆሻሾች ምን ያህል የበከቱ እንደሆኑ የሚያረጋግጥ ነው። ወገን ሲፈጅና አገር በዘረኞች ፍጅት ስታለክስ ከጠላት ጋር ተሞዳምደው ቀፈታቸው ሊሞሉ ጎንበስ ቀና የሚሉትን ሁሉ ኢትዮጵያ ማውገዟና ቀናቸውን ጠብቁ ማለቷም አልቀረም። ታይዞም ለመሆኑ አገር ስትናጥ በአዲስ አበባ አገር ጫታ ነው ብሎ መቀጠሉ እስከመቼ በዝምታ የሚታለፍ ይሆናል? የኮሎኔሉ ፋሽስታዊ አገዛዝ የተያዘው የህዝብ ፍጅት ለወያኔ የሚበጅ በመሆኑ የወያኔ ደጋፊዎች በአዳን ጮክ ብለው ተቃውሞ ሆነ ውግዘት ሲያሰሙ አላዳመጥንም። ፋኖ በትግራይ ህዝብ ላይ ፍጅት የፈጸመ ነው ማለት ግን ተያይዘውታል። የኢትዮጵያን ድቀት ይመኛሉና የፋኖን መጠቃት ይፈልጉታል። አማራ ሲባል የትግል ታሪኩ ረስቶና ቀልብሶ ሰርዞና ክዶ በነ ኢህዴን ባዴን አዴፓ ቢመስልላቸው ደስታውን አይችሉትም። ባንዳ የባንዳ ምሳሌ ብቻ ቢሆን ማለት ነው። እስካሎነ ድረስ ግን ባንዳውን ይዘው ያጠቁታል። የዘረኛው አገዛዝ ጥቃት ሁሉንም ተቃውሞ ለማጥፋት ነው። በስልጣን ጥም ያበደው ኮሎኔል መጨረሻው አገርን ወደ ገደል መክተት መሆኑ ግልጽ ነው። ተቃዋሚ አፍኖ በሺዎችም ቢሆን ሊገድል መፈለጉም ከእንግዲህ ለማንም ማስገረም አይገባውም። ብልጥነኝ ትንግርታለኝ ህዝብን አወናብጃለሁ ብሎ ያምናል። ዙሪያውን የከበቡት ወናፎችም ክቡር ሆይ ህዝብ ይወዱታል ብለው የሚያጃጅሉት ናቸው። ለነገሩ ጀሌነታቸውን ካላስመሰከሩ በቦታቸው አይበረክቱም። ኮሎኔሉ አድንቀው ለሞገሱትም እሳት ይዟል በእጁ ነው። ኢትዮጵያን ያልጠላና ከርሱን ያላስቀደመ ኮሎኔል ግራኝና ዘረኛ አገዛዙን ሊያወድስ አይችልም። ለኮሎኔሉ ድጋፍ እየሰጡ ያሉ ክፍሎች ማጠየቂያቸው ሁሉ አይጠበላው ነጠላ ከሆነ ብዙ ጊዜ አልፏል። ምክንያታቸው ሁሉ ቡትቶ ሆኖ በመደጋገም ላይ ያሉት የዛሬ 50 ዓመት በፊት ስንሰማው የባጀነውን ማን ይተካዋል የሚለውን ብቻ ነው። ኮሎኔሉን ለመተካት ሺዎች እጩዎች አሉ። ሁሉም ደግሞ በችሎታና በኢትዮጵያዊነት የሚበልጡት ናቸው። ቁም ነገሩ ግን ደም የገበር ነው አንዱን በሌላ ለመተካት ሳይሆን ስልጣን ህዝብ እጅ ገብታ ህዝብ ዴሞክራሲያዊ መንግስትን ስርዓትን በነጻ ውሳኔ እውን እንዲያደርግ ነው። ይህን መሰረታዊ ልዩነት ሁሉም ሊያጤነው ይገባል። ሰፍኖብን የቆየው ስርዓትና ልምድ ማን ነው አለቃው ራስ ፊታውራሪው የሚለውን ቢደቅልብን ነው ብለን የተነሳ ነው። ይህን ልምድ ለመቀየር ለማስወገድና የህዝብን ሉዓላዊነትና ወሳኝነት ስርዓት ለማስፈን ነው። በጋራ አመራርና የጋራ ኃላፊነት እንሰራለን ብለን ለአመታት እኛ ስንታገል በእነገሬ ስር ብለው የግለሰብ ተከታይና ድርጅት የሆኑት ግን ብዙም መጓዝ አልቻሉም። አሁንም እየተካሄደ ላለው ጸረ ዘረኞች ትግል አስፈላጊ የሚሆነው የጋራ አሰራር ህብረት ምስጢራዊነት ነው። በአገዛዙ ላይ ማዕቀብ እንዲሁ የትግል አንድ ዘርፍ ነው። በፋኖና ታጋዮች ላይ የመጣው በሺዎች ቢጀመርም ሚሊዮኖችን ሊያጠፋ ነውና ከተሚዎቹም ቢሆኑ ነግበኔ ብለው ከሚጠቃው ወገናቸው ጎን ቢቆሙ የተሻለ ይሆናል። ለህዝብ የገባነው ቃል ኪዳን ለህዝብና ለሀገር እንቆማለን እንታገላለን ነውና የአባዎች በያሉበት ቅዱሱን ትግል ከመቀጠል ሌላ ምንም ግዴታ የላቸውም። የዘረኛው አገዛዝ ጸረ ህዝብ ዘመቻ የተወገዘ ይሁን። ታጋዩ ክፍል በስልት ተባብሮ ጥቃታቸውን ያክሽፍ። ሆዳደሮችና ባንዳዎች ይውደሙ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩ ሰኔ 26 ቀን 2014 ዓ.ም በፈረንጆቹ አቆጣጠር ጁላይ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢህአፓ ፍናት ፈተናውና አይበገሪነቱ፣ ሁለተኛ የኢህአፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝ ዌስት ዋሽንግተን ዲሲ 20011 በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢህአፓ 50ኛው ዓመት አዘጋጅ ግብረ ኃይል
ይደልሙ እስቲ ልጠይቅሽ፣ ኢትዮጵያ ሀገሬ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን
ለስንት
ለስንት ዘመን ነው ህይወት እየገበርን? ስንት ጊዜ እንሙት? ዝግዝግ እንንጠልጠል በገዮች ጭካኔ ከሀገር እንሰደድ እንፈነቃቅ? እስኪ ልጠይቅሽ ኢትዮጵያና ዓለም አንቺ የደም ሀገር ስንት ጊዜ እንሙት? ስንት ጊዜ እንቀበር? ስንቴ ስንቀበር? ስንቴ ስንታሰር? ስንት ጊዜ እንድማ? ስንት ጊዜ እንጩ? ለአንድነት ለክብርሽ ለህዝቦችሽ ክብር ወፈላላ ንግባ ህይወት እንገብር። ስንቴ ስንታፈን? ስንቴ ስንዘግዘግ? ባረመኔ ገዦች ከጅሽ እንፈልቀቅ። አገሯን እንልቅ እናታለ አራቱም ማዘንሽውን እስር ቤት ስንት ጊዜ እንሙት? ለማን እንበላ ቤት? አንቺ እናት ዓለም ኢትዮጵያ ይደምርት ጧትና ማታ ደግ ይመጣል ይያን ስንጸልይ ስንመኝ አንቺ እናት ዓለም የኛ አጣፋንታ በሞት ብቻ ሆኖ እፎይታ የሚገኝ እስኪ ልጠይቅሽ እናት ልጅና ባላ ቤት በግፍ ዝትደፈር ደም ሲያጠልባት እያንዳንዷ መንደር እንደ ታጠበ ጨርቅ ጅግኖች ሲሰቀሉ ልክ እንደ ቁሻሻ ከጉርጓር ሲጣሉ አንቺስ ከመታጩ ምን አላልነው አለ በጊዜው በወቅቱ አላፈ ህዝብ ልጆች በጥይት ሲመቱ ዘራቸው ተመርጦ በቁም ሲቸለጥ ምን አላልነው አለ እናት ዓለም ግፉ እንዲቆምልን መከራው እንዲጠፍ ያለንበት መንገድ ያልወጣንበት ሰልፍ ያላስተላለፍነው ተቃውሞ መግለጫ ያልተናገርንበት ዜና ማሰራጭ እስከመቼ ድረስ? እስኪ ልጠይቅሽ የእንግዲህ ልጅሽን ዙፋን ላይ አስቀምጠሽ የእውነተኛ ልጅሽን ጉድጓድ እየከተትሽ አንቺን ያልሁላ ጥቁር አስለብተሽ ጡቅ ነካሾችሽን ንክስና ቀብተሽ እስከመቼውን እንዲህ የምታኖሪን? አንቺ የደም ሀገር ኢትዮጵያ ንገሪን። ንገሪን ግድ የለም ወደንም ጠላንም እንገፋለንኛ ሌላ እናት የለንም። አቦ እስከመቼ ድረስ ገዳይ ያነገስሽ ጥቁር እንዳስለበስሽ ጧትና ማታ ልጆችን ቀብረሽ? ስንት ጊዜ እንታፈን? ስንቴ ስንዘግዘቅ? ባረመኔ ገዦች ከጅሽ እንፈልቀቅ። አገሯን እንልቀቅ። አራቱም ማዘንሽ ይሁነን እስር ቤት ስንቱን እንለምን እንበላ ቤታ ቤት። አንቺ እናት ዓለም ኢትዮጵያ ይደምሪ። ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት አስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን? ስንት ጊዜ እንሙዝ? ዝግዝግ እንንጠልጠል? በገዮች ጭካኔ ከሀገር እንሰደድ እንፈነቃቀል? እናም እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት? ስንቴ ስንቀበር? እናም ልጠይቅሽ ኢትዮጵያ እናት ሀገር
ጅማሬው ያላማረ ፍጻሜው መረረ። ትግል ሲባል በጀርባ ወይም በትከሻ ተሸክመውት ሲከብድ የሚያራግፉት ቁሳካላዊ የሸቀጥ ዕቃ ሳይሆን የቃል ኪዳንን ድርሳን ልብ ውስጥ አትሞ የጽናትን የቋጠሮ ገመድ በማጥበቅ በመራር ያርበኞች ተጋርሎ የህዝብን አደራ መወጣት ማለት ነው። በዚህ ረገድ ለዘመናት እያየን የመጣነውን የትግል ተጨባጭ ሁኔታ ብንመረምር ብዙውን ጊዜ ፍጻሜው ገና አቀበቱን ሳይጀምር ሜዳው ላይ እየሆነ መቆየቱ የሚታወቅ ሲሆን ሰበቡ ደግሞ አመሰራረቱና የተቀመጠለት ዓላማ ህዝባዊነትን የተላበሰ የቅን መንገድ ባለመሆኑ እንደሆነ ትግሉን ትግል ሳያደርጉት ከቆዩት ምክንያቶቹ መካከል ይሄን በዋናነት ልንወስድ እንችላለን። በተደጋጋሚ እንደታየውም ታጋይ ድርጅት ተብዬዎች የህዝብን ብሶት አስተካከው የሰውር ዓላማቸውን ለማሳካት ሲሉ የይስሙላ የትግል ቦሏቸውን በመለጠፍ የህዝብ ልጆችን ካስፈጁና አገርን ለቀውስ ከዳረጉ በኋላ አልሳካ ሲላቸው ፍጻሜያቸውን የህዝብ ጠላት ከሆነ ፋሽስት አገዛዝ ጋር መለጠፍ አለም ደግሞ ድራሻቸውን አጥተው ታሪክ ሊረሳው የማይችለውን በደል ይፈጽሙና ዘርማን ዘራቸው ይዘው ጥርግ ይላሉ። የዚህ አይነቱ ትግል ቅርጽና ይዘቱ ሲታይ ደግሞ በስልጣንና በግል ጥቅመኝነት ላይ የተመሰረተ ሆኖ የጥቂት ግለሰቦችን ህሊና ያሳወረ እንደሆነ በጅምላ ሲከተሏቸው የኖሩት ጀሌዎቻቸው ሊመሰክሩ ይችላሉ። በነ ዶክተር ብራኑ ነጋና በነና አምን ዘለቀ ወይም በነ ባሮቱም ሳና በነ ዳውድ ኢብሳሊያም ደግሞ በነ ዶክተር ነገደ ጎበዜና በነ ኃይሌ ፊዳ ይመሩ የነበሩት ያጥፊ ቡድኖች ለዚህ ዋነኛ ማሳያዎች ይሆናሉ። አገር ገነጣጥለው ህዝብን እርስ በርሱ በማጫረስ ስልጣን ለመጨበጥ በረሃ የወጡ የእፉኝት ልጆችም ተፋካላቸውና መለስንና ኢሳይያስን ፊታውራሪያቸው አድርገው ለሶስት አስርት ዓመት ያክል ሲፈነጩብን መኖራቸውን ሻቢያዎች ሊነግሩን ከቻሉ ወያኔዎች ደግሞ ምስክር ሊሆኑ ይችላሉ ብዬ አምናለሁ። ከዚህ አስነዋሪ ተግባር የተነሳ የተረፈን ነገር ቢኖር የእውነተኛ ታጋይ ድርጅቶች ለፍቶ መና መሆንና ህዝብ ለነጻነቱ ሲከፍለው የኖረው ዋጋ የውሃ ሽታ ሆኖ የመቅረቱ ጉዳይ ነው። በታጋይ ድርጅቶች የሚመራው የህዝብ ብሶት እነ መንግስቱ ኃይለ ማርያምን በመሳሰሉ እኩያን ግለሰቦች እየተቀጨ ኢትዮጵያ ምድር ላይ አፈር ሲልስ፣ በአንጻሩ ደግሞ ደቡብ አፍሪካ ላይ የኔልሰን ማንዴላው ANC አብቦ የአገሬው ህዝብ ከታሰረበት የአፓርታይድ ሰንሰለት ለመላቀቅ የቻለበትን የተጋድሎ ታሪክ እናስታውሰዋለን። ከደቡብ አፍሪካ እስከ ሊቢያ፣ ከሱዳን እስከ ጋናና ሞሮኮ፣ ከአሜሪካ እስከ ህንድና ቻይና ሳይቀር በምዕራባውያን ጣልቃ ገብነት የሚታመሱትን አገራት ጭምር ትግላቸውን ብናይ አብዛኛውን ጊዜ ስልጣን ፍለጋና የሀገር ሀብት ምዝበራ እንደሆነ ሁሉም የሚስማማበት ይሆናል። ለዚህ አይነቱ የመከራ መንስኤ ደግሞ የአፍሪካ መሪዎች እንደዋናነት ይጠቀሳሉ። የአፍሪካ አምባገነን መሪዎች በጉልበት ስልጣን ይዘው የሀገርን ሀብት በጉልበት ከመዘበሩ በኋላ የህዝብ አመጽ ሲገነፍልባቸው የያዙትን ይዘው እብስ የማለታቸው ነገር መቼም ሳይገርም አይቀርም። በዚች ቀውጢ ወቅት ደግሞ ፍጥነታቸው ወደር የሌለው ሽምጥ ግልቢያ መሆኑን የ1966ቱን አብዮት ገልብጦና 17 ዓመት የንጹሃንን ደም ተግቶ ወደ ዚምባብዌ የፈረጠጠውን አሪዮስ ማስታወስ ይቻላል። እጅ ከፍንጅ ካልተያዙ በስተቀር ሌብነትም ስራ ነው እያለ ዘርፊያን አስተምሮ በቢሊዮን የሚቆጠር የህዝብ ሀብት ሲዘርፍና ሲያዘርፍ ኖሮ ሌላ ወሮ በላ ሽፍታን ተክቶ ቪዛ ወደማያስፈልገው ዓለም የተሸኘልን በረሃኛ ደግሞ ሌላኛው የጭራቅ ፊታውራሪ መለስ ዜናዊ ነው። መለስ ዜናዊ ኃይለኛ ነቀርሳ ነበርና ድንገተኛ የሞት ጥሪ ደርሶት በሩቅ ሲሰናበተን አፈሩ ይቅለልህ ለማለት ጉልበት አልነበረንም። ሚስቱን ከኋላው እያስከተለ የዘረፈውን አንጡራ የአገር ሀብት ሳይበላው ድንገተኛ ደራሽ ሞት ይዞልን መሄዱ ደግሞ ከኢትዮጵያ ትንሣኤ ጋር አዛምደን ክስተቱን ይበል ለማለት በተገደድንበት አጋጣሚ እግረ እርጥቡ ለገስ ዜናዊ እነ ስዩም መስፍንንም ጠርቶ ይዞልን ሲሄድ የቀሩትንም ገላግለን ብለናል። በዚህም ረገድ በጽንፈኝነት የሰከሩት ባለጊዜዎችም ቢሆኑ የአዴፓ ፈረሶችን ጋልበው የሼህ ሁሴንን አገር እያመሷት መሆኑን ላይ የዜጋ ሁሉ ከላይ ያሰፈርኩት ስለት ተገቢያቸው መሆኑን ከጥቂቶች በቀር ብዙሃኑ ሊቀበለው ይችላል ብዬ አምናለሁ። እነኚህን ዲያብሎሶች በሞት መገላገል ማለት ደግሞ ትልቅ የምስራች ቢሆንልንም ኢትዮጵያዊ ጨዋነትም ይሁን በሌላ ምክንያት ያረመኔ ገዢዎችን ጭቆና በመዘንጋት ነጠላ ዘቅዝቆ ያዘን እንባ ሲራጭ የሚውለውን የህብረተሰብ ክፍል ማየቱ የተለመደ እንደሆነ መለስ ዜናዊ ሞት ጊዜ ያየነው ታሪክ ነው። እንደ ውሻ ተጎትቶ መቀበር የነበረበት አውሬ በተጠየፋት ሰንደቅ ዓላማችን ክብር ተሰጥቶት ወደ መቃብር መውረዱ ቢያበሳጨንም በቀል ገንዘቡ ባልሆነው ሩህሩህ ህዝባችን ተሳትፎና በሟች ግብራበሮች አቀነባባሪነት የተከናወነ የየዋሆችና የመሰሪዎች ሴራ ድርጊት በመሆኑ ሁሉንም ነገር ታዝበን ከማለፍ ውጭ ሌላ አማራጭ አልነበረንምና አድርገነው አልፈናል። ባንድ ወቅት ወይም ባንድ አጋጣሚ ቢበዛ ከሁለትና ከሶስት ባንኮች በላይ ተዘርፎባት በማታቀው አገራችን ወር ባልሞላ ጊዜ ውስጥ ከ17 በላይ ባንኮችን አዘርፎ ዝም ጭጭ ያለውን ተኩላ ግለሰብ ተክቶብን መሄዱ ደግሞ ለገሰ ዜናዊን እንዳንረሳው ከሚያደርጉን ግፎቹ መካከል አንደኛው ይሆናል። ፈጽሞ በልተውም ሆነ ዘርፈው የማይጠግቡትን ጅቦች አሰማርቶ አገር ባዶዋን እንድትቀር ማድረጉ ሳይንስ የዘረኝነትን እጽ ተክሎና ኮትኩቶ ለፍሬ ያበቃውን የጽንፈኝነት ምርት ሳይመሞቱ በወቅቱ ደስታችን ቢሆንም ደቀ መዛሙርቱ ከእርሱ የባሱ የአጋንንት ጭፍሮች ሆነው በሰይጣናዊ ተግባራቸው መከራን እያሳጨሉን መገኘታቸው ደግሞ ሌላኛው የመለስ ስጦታ መሆኑ ነው። ራሱ አሰማርቶ ራሱ ያሳተፋቸውን ቀማኞች ደብቆ ሳትበሉት ትሞታላችሁ እያለ የፓርላማ በጎችን ሲያሸማቅቅ የታየበትን አጋጣሚ ስናጤ ነው ደግሞ አያጅቦ ሳታመካኝ ብላኝ እንዳለችው እንስሳ ተኩላው አብይ አህመድ ከፖል ካጋሜና ከኡመር አልበሽር ወይም ከሮበርት ሙጋቤና ከአባቱ ከኢሳያስ አፈወርቂ ብቻም ሳይሆን ኢዲ አሚን ዳዳ የዘር ሐረግ የሚዋረስ ባህሪያት ያለው እስኪመስል ድረስ ህዝብን ረግጦ ለመግዛት ጠንክሮ እየሰራ መሆኑን የሚጠቁሙ ብዙ ማሳያዎችን መመልከት ይቻላል። ፍጹም ጭራቅና የወጣለት አራዊት መሆኑ ሐቅ መሆኑን ያክል አስብቶ አራጅነቱን በጉያው ደብቆ በረቀቀ መንገድ ስንቱን ንጹሃን ዜጋ ደብዛቸውን እንዲጠፋ ያደረገና ያስደረገ እኩይ ፍጡር መሆኑንም ከጀነራል አሳምነው ጽጌ የክርብ ታሪክ አንጻር ተገንዝቦ መረዳት የሚያቀታው ዜጋ ካለ ነገሮችን መመርመር ከማይችልበት ደረጃ ላይ ደርሷል ለማለት ይቻላል። የዝግን ገንዘብ ዘርፎ በውጭ አገር ባንኮች ካጨቀ በኋላ የኔ ሀብት መጽሐፍ ብቻ ነው እንዳለው ባንዳ ሰውዬ አብይና ግብራበሮቹ ደግሞ የኢየሱስን ስም ጠርተው ኪሷችን ባዶ ነው ብለው ሊያሞኙን እስከሚከጅሉ መጠራጠር አያስፈልግም። ሰውየው አሁን በህይወት ባይኖርም ተግባሩ ከመቃብር በላይ ነውና የኔ ሀብት መጽሐፍ ብቻ ነው ያለው ወዲ ዜናዊ ነበር። አገር ጠልተውና ህዝብን እርስ በርሷና ከሰው ለማስጨረስ ወደር የሌላቸው ኩያን ቡድን ደደቢት ላይ ተጸንሰው ከልጅነት እስከ ሽምግልናቸው ድረስ ጥቁር ጨርቅ ሲያስለብሱን መኖራቸው የቅርብ ጊዜ ትውስታችን ነው። ይሁን እንጂ እነኚህን የጭራቅ ቁንጮች በሞት ብንገላገልም በህይወት ያሉት የቀዩ ሰይጣን ጭፍሮች ደግሞ እግር በእግር ተተክተው የባሰውን ጥቁር ማቅ እንድንለብስ ጠንክረው እየሰሩ መሆናቸውን በገሃድ ማየት ይቻላል። የህዝብ ትግል እድሜ ልኩን የውሃ ሽታ እየሆነ በመጣ ቁጥር ታጋይ የህዝብ ልጆች ለፍተው መና እየሆኑ የአብዮት ትሩፋት ከህዝብ ይልቅ ወደ አምባገነኖች እያዘነበለ አብይ አህመድን የመሳሰሉ የቀማኛ ጥርቅሞች መሰባሰቢያ ከመሆን አልዘለለም። የሐዘን ጥቁር ቀሚስና ካባ ደርበን ድንኳን ውስጥ ውለን ስናድር ለሆዳቸው ሲሉ የተገዙትን የህብረተሰብ ክፍሎች እያስጨበጨቡ አታሞ ይዘው ሲዘሉ እንደነበር የማንረሳው የቅርብ ጊዜ ታሪካችን ነው። ንጹሁን የትግራይ ህዝብ ባይመለከትም በማዕከላዊ የምርመራ ቢሮ ውስጥ ይፈጸም የነበረውን ግፍ ለጊዜው ላቆየውና ካዛንቺስ አካባቢ ባንድ ትልቅ የባለ ሀብትና የካድሪዎች መዝናኛ ሆቴል ውስጥ ለማሰቃያ በተሰራው ከመሬት በታች ማጎሪያ ታጋይ የህዝብ ልጆችን ያሰቃዩ ከላይ በሆቴሉ ውስጥ ደግሞ ወስኪ እየተራጩ አታሞ ሲደልቁ የነበሩትን ሰካራም የቦዘኔ መንጋዎች በህይወቴ የመረሳቸው አይመስለኝም። በዚህ ሆቴል ውስጥ የሁለት ዓለም ልጆች ላይናታቸው ሆነው አምሽተው ያድሩበት በነበረበት ወቅት ያሰሙት የነበረውን የታጋይ ዜጎች ስቃይና የእብሪተኞች ጥጋብ እየዘገነነኝ አስታውሳለሁ። የተንኮልና የክፋት አባቶች የሆኑት መለስ ዜናዊና ስብሃት ነጋ ለጌታቸው አሰፋና እርሱን ለመሳሰሉ እባቦች የክፋትን መርዝ በጋቷቸው መጠን ለዚህኛው ቅጥረኛ ጋኔን ደግሞ የጽንፈኝነትን ቡራክ ያሸክመው በላኩት መሰረት የግፍንና የበደልን ሸቀጥ እያራገፈብን ይገኛል። ግፍና ሰቆቃ ውርስ በሆነባት አገር አንዱ ሲሄድ ሌላው እየተተካ የበደል በትሩን ሲያሳርፍብን በቃኝ ማለትን ትተን መከራ እንዲፈራረቅብን የምናደርገው እኛው ራሳችንም ጭምር ስለሆነ ቋቅ ብሎን እስከሚያስተፋን ድረስ የምንጠብቅ ህዝቦች ለመሆናችን ነጋሪ የሚያስፈልገን ከሆነ ፈጣሪ ይማረን እላለሁ። በሌላ በኩል አውሮፓውያን አፍሪካን ሲቀራመቱ የሐሳብ መነሻ ምክንያታቸው የአህጉሩን ህዝብ በመርገጥ አንጥራ ሀብቱን ለመዝረፍ እንደነበር አይናቸውን ጨፍነው የቻሉትን ያክል ግፍ ፈጽመው ያለፉት የክፍለ ዘመኑ ግራዚያኖች ሊታወሱን የግድ ይላል። የጨለማውን ክፍለ ዓለም ራቁቱን አስቀርተው ህዝቡን ያልተገባ ባርነት ከጫኑበት በኋላ ቅርስ ሳይቀር ማዕድናትንና የተፈጥሮ ሀብቱን በገፍ መዝብረዋል። ይህ ደግሞ ታሪክ ለዘመናት ሲዘግበው የኖረ የጥቁር ህዝቦች የመከራ ድርሳን ስለሆነ የቀኝ ግዛት ዘመንን በርቀትም ቢሆን ማስታወሱ ተገቢ ይሆናል። ሲያመቻቸው በቀጥታ ሳያመቻቸው ደግሞ የእጅ አዙር ቀኝ ግዛት መርሃቸውን ነድፈው በስለላና ባፈና ካስማ በመወጠር ተገዥነቱን እንጂ እምቢተኝነቱን እንዳያሳይ ጥቁር ፊቱን በመሸፈን ለዘመናት ሲጨማለቁበት እንደነበር የብዙዎቹ የአፍሪካ ሀገራት ታሪክ ይመሰክራል። የቀኝ ገዢዎች ጉልበት እየተዳከመ ከመምጣቱ በፊት ኢትዮጵያ አርበኞቿን አሰልፋ ጣሊያንን ስትወጋ በአውሮፓ ሰማይ ላይ ጥቁር ዳመና ማንዣበቡን ተከትሎ የአፍሪካውያን የጨለማ ዘመን ሊገፍ እድል ያለው መሰለ። ይህን ተከትሎም የአፍሪካ ህዝቦች የነጻነት ትግል ቀስ በቀስ እያቆጠቆጠ መጥቶ ያልገዛም ባይነት ድምጽ ሲሰማ ንጉሥ ኃይለ ሥላሴን ጨምሮ በወቅቱ የነበሩት የአፍሪካ መሪ ተብዮች በአሜሪካና እንግሊዝ ስውር ተንኮል እየተመሩ ህዝባቸውን መርገጥ ያዙ። በአንድ በኩል ምዕራባውያን፣ በሌላ በኩል ደግሞ እነኚሁ ግዑዛን የአፍሪካ መሪዎች የህዝባቸውን አንጡራ ሀብት መዝብረው የታሪክ አሻራቸውን በሁለት ጎራ ላይ ያስቀመጡበትን ክስተት ለማየት በቅተናል። በሲአይኤና በኬጂቢ የስለላ ገመድ ተጠምፍንገው የቁም እስረኛም የሆኑት የአፍሪካ መሪ ተብዮች የህዝባቸውን ስነ ልቦና ጭምር አሰልበው የነጭ በላይነት እንዲሰፍን በማድረግ በኩል ላቅ ያለ ድርሻ ያላቸው እንደሆነ የሚያነጋግር ጉዳይ አይደለም። ህዝብን ከህዝብ ጋር እያናከሱ ረግጦም የሚገዛላቸውን የስሙላ አምባገነን ገዢዎች እየደገፉ የህዝብን ትግል ሲያኮላሹ የኖሩ መሆኑን የቅርቡን ቅንጅትንና በየትኛውም ዓለም ታይቶ የማይታወቀውን የኢህአፓ የትግል ሁኔታ ማንሳት እንደ ዋና ማጣቀሻ ይሆናል። ግዙፍ ህዝባዊ ድርጅት የሆነው ኢህአፓ ዝክረ ተጋድሎ ተጽፎለት ያላበቃ ጉዞው ረጅምና ዓላማው ነጻነት ሲሆን መሠረቱ ደግሞ ህዝባዊና አገራዊ ነው። የሐቅ የፖለቲካ ንድፈ ሐሳብ የሚተነተንበትና አስደናቂ ተጋድሎ ድርሳን የሚጻፍበት ታላቁ የቃል ኪዳን ድርጅት ኢህአፓ ውቅያኖስ ሳይገድበው በቆራት ታጋይ ልጆቹ አድማሱን እያሰፋ ውስብስብ በሆነ ውጣ ውረድ ውስጥ አልፎ ጽናትና ቆራጥነትን ጥግ በማድረስ የግማሽ ምዕት ዓመት የተጋድሎ ዘመኑን ሊያከብር ጥቂት ወራቶች ይቀሩታል። እዚህም ምክንያት ለመላው አባላቱና ለደጋፊዎቹ በሙሉ እግረ መንገዴን እንኳን ደስ ያላችሁ ለማለት እወዳለሁ። የባዳን ኢምፔሪያሊስትን ጨምሮ አገር በቀል የህዝብ ጠላቶች ይሃፓን አመረው የሚጠሉት ያፈና ስትራቴጂ ነድፈው ፈላጭ ቆራጭ አምባገነን ገዥን በማስቀመጥ ህዝቡን እንደ እባብ እየቀጠቀጡ በአፍሪካ ምድር ላይ እንደፈለጉ ለመጨማለቅ እንደማያስችላቸው በማሰብ እንደሆነ ብዙ ጊዜ ሲገለጽ የኖረ ሀቅ ነው። አገር ሳይሸጥና ህዝብን ሳይበድል በህዝብ ተመስርቶ በህዝብ ታምኖና ለህዝብ ቆሞ ለህዝብ ሲታገል የኖረ መሆኑን እነ ሻምበል ዳንኤል አስፋውና እነ ኮሎኔል ተስፋዬ ወልደስላሴ አሊያም መርማሪ ተካቱልና አረመኔው ቀልቤ ሳኖጎ በህይወት ቢኖሩ ኖሮ ይሄን ይመሰክሩ ነበር የሚል እምነት አለኝ። ጥንታጎቹ ለህይወታቸው ሳይሳሱ የህዝብን መዝሙር እየዘመሩ ጥለው የወደቁትም ለዚሁ ህዝባዊ ድርጅታቸው ነበርና ስማቸውና ክብራቸው ምንጊዜም ቢሆን በጓዶቻቸውና በኢትዮጵያ ህዝብ ዘንድ ሕያው ሆኖ ይኖራል፣ ለወደፊትም ይኖራል። ክብር ለኢሃፓ። የናቸንፋለንን ቀኔ ተቀኝተው የተጋድሎን ዜማ ሲያዜሙ በዋሉበት የትግል ሜዳ ላይ ሲነገር የሚከብደው የፋሽስቶች ግፍ ሳይበግራቸውና ከቆሙለት ዓላማ ዝንፍ ሳይሉ ቃል ኪዳናቸውን ጠብቀው አደራን ለመወጣት ሲሉ በረጅሙ የመራራ የትግል ጉዞ ላይ ይገኛሉ። ታግለው በማታገል ረገድም አለ የተባለውን የመከራ ጽዋ ተጎንጭተው ለአረመኔዎቹ ለነሻለቃ አሊ ሙሳና ለነመላኩ ተፈራ ጡንቻ ሳይረሱ ከነሚስጥራቸው ህዝባዊ ሰማዕትነታቸውን ያስመሰከሩ እልፍ አላፍ ጓድ ተስፋዬ ደበሳዮችን አብርቶ ከዚህ የደረሰ ድርጅት በመሆኑ አሁንም በድጋሚ እንኳን ደስ አላችሁ እላለሁ። ያባ በውስጡ የነበሩትን ሽንፍላዎች እያስወገደ ከህዝብ ጠራቶች ጋር ሲተናነቅ የኖረበት ምክንያት የህዝባዊ ትግል መርሆው ግቡን ይመታ ዘንድ በበሰለ የዴሞክራሲያዊ ስርዓት ጽንሰ ሐሳብ ላይ በመንተራስ የፍትህን ፍልስፍና አስፍሮ እንጂ መብሰል ባቃጣቸው ጥሪ ፖለቲከኞች ተቦክቶ እንዳልሆነ ወዝሊጎችም ሆኑ መይሶኖች ሊናገሩለት ይችላሉ። ያባ ሲገነባ የነጌታቸው ሽበሺ ገመድ በሰረሰረው እጅና እግር ተረማምደው ትግሉን ባጣጣፉ ቆራጥ ታጋይ ጓዶች በተከፈለ የመስዋዕትነት ግብር እንጂ ሳይገረፉ ላበላብ ሆነው በሚቀባጥሩ ርብትብቶች እንዳልሆነ ዛሬ ሊሞግቱን ከተነሱ ተሳስታችኋል ልንላቸው እንወዳለን። ዝሆን ጆሮ ቢበዛም ህዝባዊነት ለኢሃፓ ዋናው መገለጫ መሆኑን ድርጅቱ ሳያሰልስ እያሳሰበ ይኖረውም ያኔ ማዕከላዊ ውስጥ በነመርማሪ ተካቱሉ ጉጠት በፈሰሰው ቀይ ደም የተጻፈ ሕያው ተጋድሎን መሰረት በማድረግ በመሆኑ የኢሃፓን የትግል ታሪክ ለማዛባት የምትፍጨረጨሩ ዜጎች ካላችሁ አትልፉ፣ አይሳካላችሁም እንላችኋለን። ምክንያቱም ኢሃፓ ገና ከጅምሩ የህዝብን የቃል ኪዳን ውል ሲያረጋግጥ እነ ዮሐንስ ብርሃኔን የመሰሉ እንቁ ልጆቹን በመገበር የጽናት ግንቡን አንጾ እንጂ ያሳመነው ጽጌን ደም ጠጥተው ጀነራል ተፈራ ማሞን ደግሞ ሊበሉ እንዳፈሰፉት አውሬዎች ብልጽግና የሚባል ያስብቶ አራጆች ፓርቲ አዋቅረው አይደለምና ነው። ኢትዮጵያን ብለው ለኢትዮጵያ በታገሉት የዚያ ትውልድ ትንታጎችና ኢትዮጵያን አውርደው ጽንፈኝነትን በሰቀሉ የኦሮሞ ህዝብ ሸክሞች መካከል ረጅም ልዩነት አለ። በመንደርተኝነት ሰክረው አገር አሽቀንጥረው ሊጥሉ ጨርቃቸውን ጥለው ሲያብዱ ከበስተኋላቸው ለኢትዮጵያ የሚሞቱ ታጋይ ፋኖች እንዳሉ እንኳ ዞር ብለው ለማየት የተሳናቸው ቀውሶች ሆነዋል። የህዝብን ስልጣን በጉልበት ይዘው ዙፋን በወረሱ ማግስት እነርሱ ያዩትን ሁሉ እየበሉ በየሉካንዳ ቤቱ የሚሰቀለውን ስጋ እየተመለከቱ የሚጎመዣውን ብሶተኛ የህብረተሰብ ክፍል የጽንፈኝነትን እርጥብ ቆዳ ሸክመው ቀጥል ይሉታል። እርጥቡ የጽንፈኝነት ቆዳ ከብዷቸው ሲጥሉት ደግሞ የነፍጠኛ ርዝራዦች እየተባሉ ቁም ስቅላቸውን ያያሉ። ይህ እንግዲህ ኦነግን ጨምሮ ሻቢያና ወያኔ ባንድ ላይ ሆነው አዝርተው ያፈሱት የዘመኑ ግርድ ፖለቲካ እንደነበር ለዚያ ትውልድ ደንቃራ ሆነው ታጋይን ለሰው በላ አውሬ ከገበሩት አረመኔዎች መካከል እድሜ ልኩን ከመሰሪነት ህይወት ሳይወጣ የኖረው ዶክተር ነገደ ጎበዜ ሊመሰክር ይችላል። በግራክ ፋይል ታክፈው የስሙላ መፈክር በማንሳት ከጀርባ ሆነው ያንደፋር ታጋይ ተወልደ ጭዳ ያፍደረጉ አይመሮ በሲሮች ዛሬ ላይ አይደለም ለምድራዊ ፍርድ ለህሊና ፍርድ ለመቅረብ የተዘጋጁ አይደሉም ይሄም ባልነነቀ ነበር ነገር ግን ከወጣትነት እስከ ጎልማሳነት እድሜያቸው ድረስ ሲሸርቡት የኖሩት የተንኮል ድር እነርሱን ጠልፎና አገርን ጠፍንጎ ገደል አፋፍ ላይ ያደረሰ መሆኑን ለበገንዘብ ዝግጁ አለመሆናቸው ነው። ጅማሬው አላማረ ፍጻሜው መረረ እንዲሉ ግራክንፉን ይዘው ለህዝብ እንታገላለን በማለት የቁራጭ ሆትን ሲያስተጋቡ የነበሩት መይሶሮች ትግላቸው ህዝባዊ ስላልነበር ስር የለቀቀ ዛፍ ሆኑና አወዳደቃቸው ሳይአምር ተገንድሰው ለመውደቅ በቆ መውደቃቸው ብቻም ሳይሆን አወዳደቃቸውም አያምርም ነበር ይደግፈናል ያሉት ግንድም ቀስ በቀስ ስሩ እየተበላ ስለነበር ኮሎኔል ተስፋዬ ወልደ ስላሴን ጨምሮ ሻምበል ፍስሃ ደስታና ፍቅረ ስላሴ ወግደረስ ባሉበት ዳግም ለቆጠቁት ለመገንደስ ደረሰ ይሄን ታሪካቸውን ነው እንግዲህ ሻምበል ፍስሃ ደስታም ሆኑ ሌሎች ያረመኔው ኮሎኔል መንግስቱ አጫፋሪዎች የትግል ታሪክ ይያሉ መጽሐፍ የሚጽፉት ድንቅም ታሪክ አበቃው ህይወት አሰፋ ነኝ ቸር ያሰንብታን
ከሞለ ፋሽስቶ ያቦየ ደስ ዛሬ ለቆጠዩ እንበረከከ የነጻነት ዋጋ እንበሩ ከዚያነው በዘመናት
ተቅመም በነል እየቆሰቆሱን ለማይቀረው ትግል ለፈሚያው አስነሱን እንግዲህ ሲልካ ተነሱ ንነሳ ጠላት ከቤት ገብቶ ምንስ ከሚያነሳ አዎ ቆመን ምናየው ፈዘን በመንገዱ ምንስ ያነሱ ነው ምንስ እስኪወስዱ እባካችሁን እኮ እንደ ዶሮ ቤት ውስጥ እንዳትተነቁ እንብዛም ዝምታ ለበግም አልበቻት አራት እግሯን አስረው ለቢላ ዋፈጃት ስለዚህ አዎ ስለዚህ እናንተ አበሾች የኢትዮጵያ ሰዎች አማራ ኦሮሞ ትግሬና ሲዳሞች ጉራጌ ጋምቤላ ሽናሻ ቅማንቶች ሐረሪ ወላይታ ኢሮብና አገዎች ዲያቆናት ቀሳውስት አባገዳ ሸኮች ተማሪ መምህራን ላባደር ገበሮች እባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ በሬ ካራጁ ነው ሸላች ውጪ ቆሟል ወገኔ ነቃበል 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 ሰው እንዳውሪ ሆኖ ደም ጠጥቶ ታሟል አማራ ኦሮሞ አፋር ቤኒሻንጉል ሲዳማ ወላይታ ጎጥ ጎሳና ክልል አንዱ ካንደኛው ዘር የሚልቅ ይመስል ሐረሪ ሽናሻ ቅማንት አገው ስትል ደማጥንት ቆጥረህ በጎላት ታመጣ ይቺ ትልቅ አገር ቀረች ተበጥብጣ ታዲያ ቀልዱስ ቀልድ ይሁን መቼም ማይመለስ ምሩ የትኛው ነው ለእናት ጥሪ መድረስ ታመም ያለው እርዱኝ ደግፉኝ እያለች እናት ስትለምን ጆሮ ዳባ ያለች ነፍስስ አፈር ቀምሳ ሲኦል በወረደች አው እናንተም እናንተም ዝሆን ጆሮ ሁሉ እናት ስትሰቃይ ከርስ የምትሞሉ አንድ ጊዜ አይደለም ሁለቴ ሞታችሁ አፈር ድሜ ብሉ አፈር ድሜ ጋጡ እኔ ምን ጨነቀኝ ከእናት ምድሬ በላይ ምን ጊዜም አይቆጨኝ የርሷ ወዳጅ እንጂ ወዳጄ የሚሆን ጣላቷም ማለኔ አው ጣላቷም ማለኔ አይይ ያውም እነንቶኒ ያውም እነንቶኒ እነታጥዋይ ጠሬ ሳልሙ ገዳይ ሳይገድሉ ጎፈሬ አሬዳልኝ የበራሪያዎች ስንቀለሽ አውደልዳይ ያርባ መጥነቀዞች የይስሙላ ታጋይ አረይም ቃኝቴ ህይወት ጭንቃታይም ልብ ያለው ልብ ይበል በሀገር ቀልድ የለም
Yeah.